በሁለቱም አገሮች መካከል በተለይ በሁለቱም ህዝቦች መካከል ሰላም መውረዱ የሚደገፍ ነው። ግን ደግሞ ይሄ ሰላም ለምን እንደፈረሰ መጀመሪያ ላይ መታወቅ ያለበት ይመስለኛል። ሴንስለስ ጦርነት ነበር ይባላል። በእርግጥ ነው ግን ይሄ ጦርነት ማን ነው የጀመረው የሚለው ነገር ራሱ ሻቢያ መሆኑ እስካሁን ድረስ አልተነገረም። እንዲያውም ይቅርታ የሰማሁት በኢትዮጵያ በኩል በዶክተር አብይ እንጂ በኢሳያስ በኩል ይቅርታ አልጠየቀም። ይሄ ሌላ ነገር ሆኖ እኛ እንደ ፖለቲከኞች ባለድርሻ በመሆናችን የሚያገቡን ብዙ ነገሮች አሉ። ይሄ ሰላም መውረዱ ጥሩ ሆኖ ግን ለዚህ ሰላም መደፍረስ ምክንያት የሆኑ ወን ተፈተዋል የሚለው ነገር ግን መዳሰሱ ጠቃሚ ይመስለኛል። እንግዲህ ይሄ ጦርነት የተቀሰቀሰው በሻቢያ ጥቃት ሲሆን ሰበብ ያደረገው የድንበር ጉዳይ ነው እና አሁን የድንበር ጉዳይ ተፈቷልን በተለይ በኢትዮጵያ በኩል ይሄ አይደር ስምነት ተግባራዊ እናደርጋለን ሲሉ የኢትዮጵያ ግዛትን የኢትዮጵያ ዜጎችንም ወደ ኤርትራ አሳልፎ የመስጠት ጉዳይ ነበርና ይሄ ነገር በግልጽ ተፈቷልን? ህዝቦች ናቸው ይሄ መፍጠት ያለባቸው ወይስ እንዴት ነው የሚሆነው የሚለው ገና ያልተመለሰ ነገር አለ። ሁለተኛው መሰረታዊ ደግሞ ኢትዮጵያ አሁንም የተባለው የባህር በር ተቀምጫለች ነው የተባለው። ይሄ ካሁን በፊትም ከ27 አመት በፊትም በኢሳያስ የታወጀ ነበር። ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይ ወይስ አስገዳጅ ዓለም አቀፍ ውል ስምምነት ኑሮ ነው ይሄ መሆን ያለበት? ምክንያቱም ይሄ ከሆነ ሌላ ጊዜ ደግሞ ሲፈልጉ የባህር በሩን ሊዘጉት ይችላሉ። እዛ ያለውን ኢትዮጵያ ሀብት ሊወርሱ ይችላሉ። ስለዚህ በዚህ ረገድ ያለው ስምምነትም የምናውቀው ነገር የለም። በእኛ አስተያየት ኢትዮጵያ የባህር በር ያስፈልጋታል የሚል እምነት ስላለን ይሄም ያልተቋጨ ያላለቀ ነገር ነው። ሌላው ሶስተኛው ነገር በዚህ አካባቢ በጂኦፖለቲካው ውስብስብ አለ። ስምምነቱ የኢትዮጵያን ጥቅም ያስከበረ መሆኑ በማረጋገጥ እንዲቋጭ ፍላጎታችን ስለሆነ ይሄን እንፈልጋለን። እንግዲህ አቶ ኢሳያስ የፈለጉትን ያገኙ ይመስላሉ። ላጠፉት ጥፋትም ይቅርታ ሳይሉ ነው ይሄ ነገር ያገኙት። የድሮዎቹ የኢኮኖሚ ጥቅሞችም ሊያገኙ ነው። ተገለውት የነበረው የአፍሪካ ህብረት በአለምም በኢጋድም የሁሉ ያገኛሉ። የእሳቸው ግልጽ ነው ብዙም ታትርፈዋል። ኢትዮጵያ ምን አተረፈች የሚለው ግን ገና ማየት ያለብን መመርመር ያለብን የኢትዮጵያን ህዝብ የኢትዮጵያን ፖለቲካ ፓርቲዎች ባለድርሻዎች አግኝሎ ይሄ ስምነት ከተካሄደ ተመልሰን ችግር ውስጥ እንዳንገባ ነው ያሳስበኛል። አሁንም ይሄ ጉዳይ ግልጽ ባለድርሻ አካሎች ሁሉ አውቀውትና ምን ተሰጥተውት መካሄድ ያለበት መሆን ያለበት ይመስለኛል። እንደዚህ ነው ያለ ይታን። አመሰግናለሁ።
በነገራችን ላይ ያኔ ስምምነቶች ሲደረጉ የወረረችው ኤርትራ ስለነበረች የምትከፍለው ካሳ እንዳለም የተቀመጠ ነገር ያለ ይመስለኛል። የድንበር ጉዳይ አለ። ባድመ ልትሄድ ነው ልትቀር ነው? አዴሮ በሁለት ቦታ ሊከፈል ነው አይከፈልም? እሱንም ሁሉ አብረን እያየን እንግዲህ ዶክተር መሐረዳይ
አመሰግናለሁ። እንግዲህ ከዚህ ስምምነቱ ለነገሩ ዝርዝሩ ብዙ ያገኘነው ነገር ስለሌለ ኢትዮጵያ ምን አገኘች ምን አጣች፣ ኤርትራ ምን አገኘች ምን አጣች ለመወሰን ትንሽ አስቸጋሪ ነው የሚመስለኝ። በቂ መረጃ ያለ አይመስልም። ነገር ግን ይሄ ግንኙነት በመንግስታትና በህዝቦቹ መካከል ያለው እና ሊፈጠር የታሰበው ግንኙነት በጎ ነው። ለሁለቱም ሀገሮች ለሁለቱም ህዝቦች ጠቃሚ ነገር ነው ይሄ ጉዳይ። ነገር ግን ይሄ ኤርትራ ጉዳይ ትንሽ ከታሪካችንም አንጻር ለነገራችን ልደትን ያግዙን ይሆናል። ቀደም ብሎ የነበሩ መሪዎቻችን በኤርትራ ጉዳይ ኮንሲስተንትሊ ስህተት ሲሰራ ነው የመጣው። አቶ ምልክ በውጫሌ ውልም ሆነ ከአድዋ ጦርነት በኋላ ኤርትራን በተመለከተ የሰሩት ስህተት እንደነበረ የታሪክ ዘጋቢዎች ያስቀምጣሉ። አጼ ኃይለ ሥላሴም በዘመናቸው ፌዴሬሽንን ተጣድፈው በማፍረሳቸው ስህተት እንደሰሩ ነው ታሪክ የሚዘግበው። በደርግ ዘመንም እንደዚሁ በተለይ በምስራቅ የጦር ግንባር ድል ካገኘ በኋላ ደርግ በምስራቅ የተገኘው ድል በሰሜን ይደገማል ብሎ በጦርነት ለመፍታት ሙሉ ኃይሉን እዛ ላይ ተረባርቦና ተጣድፎ እንደወደቀ ነው የምናውቀው። ኢህአዴግም ሪፈረንደሙን አደራጅቶ የድንበርና ሌሎች ጉዳዮች በቂ ትኩረትና በቂ ውይይት ሳይደረግባቸው ኤርትራን እንደ ሀገር አውቀናል ብሎ ኢህአዴግም ተጣድፎ የሰራው ስህተት አለ። ስለዚህ አሁንም በዚህ በዶክተር አብይ ጊዜ ተመሳሳይ ስህተት እንዳይሰራ ያሰጋል። ግንኙነቱ በመርህ ደረጃ ጥሩ ሆነ፣ ግን እየተሰሩ ያሉ ነገሮች በአግባቡ ታስቦባቸው መብትና ግዴታችን የሌላው ግንኙነታችን ድንበራችን በአግባቡ ታውቆ እንደ ሁለት መንግስታትና እንደ ሁለት ሀገር ዜጎች እንዲሆን ትገቡም ሲወጡም አገር ውስጥ እንዲሰሩ እነዚህ ነገሮች ሊመቻቹ ይገባል። ይሄ ሁኔታ ሳይመቻች ተጣብሰን በሁለቱም መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማኖን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠል ነው ቀደም ብሎ መንግስታት የሰሩት ስህተት እንዳንደግም ሰጋለሁ። የአልጀር ስምምነት ሲፈረም ሁለት ኮሚሽኖች ነው የተቋቋሙ፣ የድንበር ኮሚሽንና የካሳ ኮሚሽን የሚባሉ። የካሳ ኮሚሽኑ ጦርነቱ ኤርትራ እንደጀመረችው አረጋግጦ ከፍተኛ ውድመትም ያደረሰችው ኤርትራ እንደሆነች በኢትዮጵያ በኩል በእርግጥ ውድመት አድርሷል የኢትዮጵያ መንግስትም ተብሏል። ዞሮ ዞሮ ግን የሁለቱም ውድመት አመዛዝኖ ኤርትራ ለኢትዮጵያ $10 ሚሊዮን ካሳ ልትከፍል ይገባል ተብሎ ተወስኗል። አሁን ግን ከዛ ተለቅሞ የድንበር ጉዳዩ ብቻ ነው የተስማሙባት እንጂ ያቺ ነገር አልተነካችም ቀርካለች። ምናልባት ይሄ ችኮላችን ያመጣው ነገር ነው ወይስ ሆነ ብሎ የካሳውን ጉዳይ ሊተውት ፈልገው ነው ለእኔ ግልጽ አይደለም። ዞሮ ዞሮ ግን እንደዚህ አይነት ነገሮች አሉና ይሄ አገር ውስጥ የምናረገው ነገር ብንቸኩልም ልናስተካክለው እንችላለን፣ ቀላል ነው፣ የውስጣችን ጉዳይ ነው። በሁለት ሀገሮች መካከል የሚደረግ ግንኙነት ግን ቸኩለን ስንገባበት ኋላ ብቻችን ልናፈርሰው የማንችልበት ሁኔታ ነው የሚፈጠረውና እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። አመሰግናለሁ።
እሺ፣ አቶ ልደቱ።
አመሰግናለሁ። ዋናው ነገር አሁን ቅድም ያነሳችሁ ጥያቄ የኢትዮጵያ ጥቅም ምንድን ነው የሚለው ላይ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው። አንደኛ ሰላም ነው። ሰላም ማለት ለዲሞክራሲም ለልማትም መሰረት ነው። ሁለተኛ አጠቃላይ የአካባቢውን ሰላም የሚቀይር ጉዳይ ነው የኢትዮጵያና የኤርትራ ግንኙነት። ስለዚህ እንደ ኢትዮጵያ ትልቁ ጥቅማችን ሰላም ማግኘት ነው አንዱ። ሁለተኛው በመጥፎ የታሪክ አጋጣሚ ብንለያይም የኢትዮጵያና የኤርትራ ሕዝቦች ቋንቋ የምንጋራ፣ ባህል የምንጋራ፣ ሃይማኖት የምንጋራ፣ አጠቃላይ ስነ ልቦና የምንጋራ አንድ ሕዝብ ነን። ስለዚህ ወደ አንድነት የሚያመራ ግንኙነት ውስጥ መግባታችን ራሱ ትልቅ ጥቅም ነው፣ ትልቅ ዋጋ ያለው ነው። ስለዚህ ከጥቅም አንጻር እነዚህን ነገሮች አጉልተን ማየት ያለብን ይመስለኛል። ወረራውን ማን ጀመረው፣ ማን ነው ይቅርታ መጠየቅ ያለበት፣ ማን ይካስ የሚለው ጉዳይ ቁም ነገር አይደለም ባልልም ትልቅ ዋጋ ግን የምንሰጠው ጉዳይ አይመስለኝም። አሁን ከጠቀስኳቸው ሁለት ጥቅሞች አንጻር ትልቁ ነገር ይሄ ያለ አግባብ በስርዓቶች ስህተት፣ በቡድኖች ስህተትና ኤጎ የተከፋፈለው ህዝብ እንዴት በሂደት ወደ ጤናማ አንድነት ይምጣ፣ በዚህም ምክንያት አካባቢያችን ላይ እንዴት ዘላቂና አስተማማኝ ሰላም ይምጣ የሚለው ጉዳይ ነው። እና ዋናው ትኩረታችን መሆን ያለበት እዚህ ላይ ይመስለኛል። እኔ በዚህ ፍጥነት እዚህ ደረጃ ይደርሳል ብዬ አልገመትኩም። ይሄ ነገር ወደ ተሻለና ወደ ጠራ ግንኙነት እንዲገባ መደገፍ ጠቃሚ ነው ብዬ አምናለሁ። ነገር ግን ሁለቱም ወንድሞች አሁን የተናገሩት ነገር ደግሞ ቦታ የማይሰጠው ነገር ነው ማለት ደግሞ አይቻልም። ዋናው ቁም ነገር ምንድን ነው? በዚህ ሂደት ውስጥ እንደገና ስንገባ ያለፉት ስርዓቶች የፈጸሙትን ስህተት ላለመድገም ምን ያህል ተዘጋጅተናል የሚለው ቁልፍ ጥያቄ ነው። አጼ ኃይለ ሥላሴ በስሜት ፌዴሬሽኑን አፍርሰው ወደዛ አይነት እንቅስቃሴ በመግባታቸው ለ30 ዓመት ጦርነት ዳርገውናል። ብዙ ትውልድ አልቋል። ኢህአዴግ ስልጣን ሲይዝ ሪፈረንደም ይካሄድ እና ሁለቱ ሀገሮች እንደገና በመጥፎ የታሪክ አጋጣሚ ሲለያዩ መለያየቱ መፋታቱ ህግና ስርዓትን ተከትሎ ባለመፈጸሙ የባድመ ጦርነት መጥቷል። በብዙ 10 ሺዎች የሚቆጠሩ ወገኖቻችንን ልጆቻችንን አስተናል። ስለዚህ ይሄ ስህተት ወደፊት መደገም የለበትም በጭራሽ። ጥናት ያስፈልጋል፣ የባለሙያ ተሳትፎ ያስፈልጋል፣ የህዝብ ውይይትና እምነት በዚህ ሂደት ውስጥ ያስፈልጋል። ዝም ብሎ በስሜት የሚሆን ነገር አይደለም። ሁሉ ነገር ህግና ስርዓት ግልጽነትን ይዞ ይፈጸም የሚለው መልእክት ግን አስፈላጊና ወቅታዊ ይመስለኛል።
ከዚህ ጋር ተያይዞ ግን በአሁኑ ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ስለ ፍቅርና ስለ ሰላም፣ ስለ አንድነት በሰፊው ይነገራል። በሌላ በኩል ደግሞ እንግዲህ እንደምንሰማው የኦሮሞ ነጻነት ግንባር ዋናው መሰረቱ ኤርትራ አርጎ ነው እንግዲህ በኢትዮጵያ ላይ እንቅስቃሴ የሚያካሄደው። አሁን በኦሮሚያ አካባቢ ውጊያ እያካሄደ ነው፣ የራሱንም ባንዲራዎች እየተከለ ነው የሚል አነጋገር አለና፣ በአንድ በኩል በኤርትራና በኢትዮጵያ መካከል ሰላም እየተደረገ፣ በሌላ በኩል ደግሞ የኦሮሞ ነጻነት ግንባር መሰረቱ እዛ አርጎ ኢትዮጵያ ውስጥ ማለት ኦሮሚያ አካባቢ የሚያካሄደው እንቅስቃሴ አለና ይህን እንዴት ታዩታላችሁ? አቶ ገብሩ አስራት፣
በኢትዮጵያ ውስጥ አሁን ያለው ሁኔታ እኔ አሁንም ያሳስበኛል። ምንድን ነው የሚያሳስበኝ? እንግዲህ የሰላም ጥሪ ተደርጎ የተለያዩ ኃይሎች፣ ውጭም የነበሩ ኃይሎች፣ በትጥቅ ትግልም ሊሳተፉ የነበሩ ኃይሎች ሀገር ውስጥ ገብተው ትግላቸውን በሰላማዊና ሕጋዊ መንገድ እንዳካሄዱ ጥሪ ቀርቧል። ይሄ ከተደረገ በኋላ ግን የትኛው ድርጅት ይሄን ነገር ተቀብሎ በሂደቱ ላይ ለመቀጠል ተስማምቷል፣ የትኛውስ አልተቀበለውም የሚለው ግን እስካሁን ድረስ አልታወቀም። እንግዲህ አንዳንዶቹ እንደ ኦሮሞ ዲሞክራሲያዊ ግንባር፣ ታንድ እና ሌሎችም እንደዚህ የመሰሉ ድርጅት የተሰማ ውሳኔ አለ። ግንቦት ሰባትም ግን ደግሞ ገና ይሄን ጥሪ ተቀብሎ በይፋ ገልጠው ያልገቡም እንዳለ ገነዘባለሁ። አሁን የኦነግ ኦሮሚያ ውስጥ በመንቀሳቀስ ያለውን የፖለቲካ ሁኔታ አመላክተዋል የሚል አሳሳለኝ እና በትጥቅ ትግል ባይሄድም ከተማ ውስጥም ተብሎ ውሏል የኦነግ ሰንደቅ ዓላማ። ስለዚህ የሚያስፈልገው ይህን ድርጅት የተለያዩ ጥያቄዎች ይኖሩታል። ይህን ወደ ሰላም የማምጣቱ ጉዳይ፣ የመመለሱ ጉዳይ አሁንም ጥረቱ አስፈላጊ ነው። በሻዕቢያ በኩል ይህን ነገር ምን እያደረገ ነው? ምክንያቱም እንዳልሽው መሰረቱ እዛ ነበር፣ ሌላም አካባቢ ነበርና ስምምነት ሲደረግ እንግዲህ የውክልና ጦርነት የሚባል ነገር አለ፣ ፕሮክሲ ወር የሚባል ነገር አለ። ይሄ ጉዳይ አሁን በተደረገው ውልስ ይሄን ነገር ተፈጻሎ የሚለው ነገርም ቅድም ስናነሳው ከነበረው ጉዳይ ነገሩ ጥንቃቄ ያስፈልገዋል። በተለይ እኔ ቅድም አቶ ልደቱ ያነሳው ነገር አለ። አስመራ ህዝብ፣ የኤርትራ ህዝብ እንዲሁ በነቂስ ወጥቶ ሰላምን መደገፉ ጥሩ ነው፣ መልካም ነው። ግን የሚወስነው ይሄ ህዝብ አይደለም። ይሄ ህዝብ ይወስን ኑሮ እንዲያውም ከኢትዮጵያ ጋር አይለይም ነበር፣ አንድ ሀገር ይሆን ነበር። ይሄ ህዝብ ይወስን ኑሮ፣ የኢትዮጵያ ህዝብ ቢወስን ኑሮ እንዲሁ አንድ በሆን ነበር የሚል አስተያየት አለኝ። ግን የሚወስነው የአካባቢው ትልቅ ኃይል ለመሆን የሚፈልገው ሻዕቢያ ነው። ይሄ የውክልና ጦርነትም ይሄ ሌሎችን ድርጅቶች ተጠቅሞ ኢትዮጵያ የማተራመስ ጉዳይስ በዚህ ውል እንዴት ተካቷል የሚለው መናገር አለበት። ግን ዋናው ነገር የኦነግ ጉዳይ ሲነሳ መታሰብ አለበት። አገር ውስጥ ያለው ፖለቲካ ሁኔታ ማለት ጥያቄዎችን ያስተናግዳል ወይ? አሁን ለማስተናገድ ዝግጁ ነው ወይ? ኦነግ ብቻ ሳይሆን ሌሎችም የፖለቲካ ኃይሎች ይስተናግዳሉ ወይ የሚለው ነገር ከታየ በዛ የሚመለስ ይመስለኛል።
ዶክተር መሐሪ በዚህ ጉዳይ
እንግዲህ እስካሁን ድረስ ኦነግ በዚህ በምዕራብ ኦሮሚያ አካባቢ እንቅስቃሴ እያደረገ የተለያዩ ወረዳዎችን እየተቆጣጠረ የራሱ ባንዲራ እና የራሱ አስተዳደር እየመሰረተ ነው የሚል በተለያዩ የዜና ማሰራጫዎች ይገለጽ ነበር። በቅርቡ አቶ ለማ የኢትዮጵያ ኦሮሚያ ስብሰባ በተካሄደበት ሁኔታ ከሞላ ጎደል በዚህ መልኩ ያቀረቡት ይመስለኛል። በእርግጥ አሁን ኦነግ እያካሄደ ያለው እንቅስቃሴ ከስምምነቱ በፊት የሻዕቢያ ድጋፍ ነበረው፣ ከስምምነቱ በኋላ ግን ድጋፉን እየቀጠለ ነው ወይ ሻዕቢያ የሚለው በሂደት የምናየው ነገር ነው የሚመስለኝ። ግን ከኦነግ አንጻር እኔ የምገምተው የተወሰነ ቦታ ከያዘ የተወሰነ ተዋጊ ኃይል እንዳለው ለማሳየት ከሞከረ የመደራደር አቅሜ ከፍ ይላል የሚል ነገር እና የሚል ስሜት እንዲያውም እንደ ሌሎቹ ድርጅቶች ከመንግስት ጋር ቁጭ ከምል በሶስተኛ ወገን በኩል ምናልባት ኤርትራም ሶስተኛ ወገን ሆኖ ሊያደራድር እድል ሊኖር ይችላል። በሶስተኛ በኩል ተደራድሬ ሰራዊቴም በኢትዮጵያ መከላከያ ሰራዊት ውስጥ ለማስገባት በቁጥጥር ስር አድርጌው በነበረ ግዛትም አካባቢ የነበረኝ ይዞታ ግምት ውስጥ የሚገባበት ሁኔታ ይኖራል ብሎ ከሚነሳ ስሜት ይሆን ወይ ብዬ ለራሴ ነው ለነገሩ የማሰላስለው። እንደዛው ነው የምገምተው እንጂ አሁን የመሰለውን አላማ የማራመድ በነጻ የመንቀሳቀስ እድል ተሰጥቷል ተብሏል። በዚህም ጥሪ መሰረት የተለያዩ የኦሮሞ ማህበረሰብ እንወክላለን የሚሉ ኃይሎች ኦልሬዲ ገብቷል።
አቶ ልደቱ፣
እኔ ትንሽ ይሄን ጉዳይ ለየት ባለ መልኩ ነው የማየው። አንደኛ የማልጠብቀው አይደለም፣ ለምንድን ነው የማልጠብቀው? የኢትዮጵያን የፖለቲካ ችግር እንደዚህ አቃለን የምናየው አይመስለኝም። በሶስት ወር እንቅስቃሴ ወይም ሶስት ወር ስለ አንድነት፣ ስለ ሰላም፣ ስለ ፍቅር ስላወራን የኢትዮጵያ የፖለቲካ ችግር በምን ይጠፋል ብዬ አልጠብቅም። ጥሩ ጅምር ነው ይሄ። ይሄ መባል አለበት፣ ያልነበረን ነገር ነው። ግን ችግራችንን ጠራርጎ ያጠፋልናል ብዬ ስለማልጠብቅ አሁን የማየው ነገር ብዙ አስደንቀኝ። አንድ ሁለተኛ፣ ችግሩ እየተፈጠረ ያለው ኦሮሚያ ብቻም አይመስለኝም። መገለጫዎቹ የተለያዩ ይሁኑ እንጂ በዚህ አሁን በተፈጠረው የለውጥ ስሜት ውስጥ ትንሽ የሻከረ ስሜት ያላቸው የህብረተሰብ ክፍሎች ሁሉም አካባቢዎች አሉ። ኦሮሚያ አካባቢ እና ደቡብ አካባቢ አዲስ የጠቅላይነት አስተካከብና ሁኔታ እየመጣብን ነው፣ ወደ ቀድሞ ሁኔታ ሊመልሰን ነው የሚል ስጋት ያለባቸው ህብረተሰቦች እንዳሉ እያየሁ ነው። አማራ አካባቢ ደግሞ ስንሄድ አዲስ የሆነ የብሔርተኝነት አስተሳሰብ ጥንተኛ በሆነ መልኩ እየመጣ እንደሆነ እያየን ነው። ብሎ ያልነበረ እንግዲህ ብዙት የፈጠረው ሊሆን ይችላል። ግን ከዚህ በኋላ የነገር ተጠናክሮ የሚቀጥል ከሆነ ራሱን ችሎ አንድ ችግር መሆኑ የሚቀር አይመስለኝም። ትግራይ አካባቢ ደግሞ ከሄድን የተገላይነት፣ የተጠቂነት፣ የተሸናፊነት ስሜት የተፈጠረባቸው ደግሞ ወገኖች አሉ። ይሄ ሁሉ እንግዲህ ምንድን ነው፣ በአንድ በኩል ኢህአዴግ ውስጥ ራሱ የጠራ የአመለካከት አንድነት ገና አልተፈጠረም። እዛ ውስጥ አንድነት ሳይፈጠር ነው የሀገር አንድነት እየተሞከረ ያለ። ስለዚህ አንዱ ችግር የተፈጠረው ኢህአዴግ ውስጥ የጋራ አስተሳሰብ ላይ ሳይደረስ መቅረቱ ችግሩ ወደ ህዝቡም እየመጣ ይመስለኛል። ይሄ እየተፈጠረ ያለውን ችግር የምናይበት አይን የተለየ መሆን አለበት ብዬ አምናለሁ። እንደ ጸረ ሰላም፣ እንደ ጸረ ለውጥ ፈርጀን አሁንም ይሄን አስተሳሰብ ለመደፈጥና ለማጥቃት ካሰብን ያለፈውን ችግር ነው መልሰን የምናመጣ የሚል ስጋት አለኝ። ወደ መድረክ እየመጡ መገናኛ ብዙሃንም እየጋበዟቸው መድረክም እየተፈጠረ ውይይት፣ ግልጽ የሆነ ውይይት መካሄድ አለበት። ከዛ ውይይት በመነጨ ነው ስምምነት ላይ መድረስ ያለብን እንጂ ችግሮች እንደሌሉ አድርገን መጣር ራሱ ችግር ነው የሚሆነው። የተለየውን ሀሳብ ልንፈራው አይገባም። ለምን በዚህ ወቅት ሰዎች ቅሬታ አላችሁ ማለት የለብንም ብያምናል።
አዎ እንግዲህ አቶ ልደት አሁን በጣም ጠቃሚ የሆኑ ነጥቦችን አንስተዋል። ይሄ በጥያቄ መልክ ላቀርበው ያሰብኩት ነበርና ጀምረውታል። እንደተባለው ነው እንግዲህ ሙሉ በሙሉ ሰላም የለም። በእርግጥ አንዳንድ ሰዎች ጠቅላይ ሚኒስትር አብይ ከመጡ በኋላ ሰላም ሆኗል፣ ሁሉ ነገር ተለውጧል የሚሉት አለ። በተጨባጭ ስናየው ግን ባህር ዳር እንኳን የሆነ ብጥብጥ ነበረ። ከዛም ጋር ተያይዞ ዋናው እንግዲህ የተንጸባረቀው የሚመስለኝ አቶ ልደቱ ያነሱት አሁን አንደኛ ኢህአዴግ በትክክል የትኛው ነው አቋሙ፣ የስልጣን ልውውጥ እንዴት ነው የተካሄደው የሚለው፣ በአጠቃላይ ደግሞ ማንን ጠላት ማንን ወዳጅ አድርጎ እንደሚያይ ግልጽ የሆነ ነገር የለም። ይሄ ራሱ ለዶክተር አብይ ድጋፍ ተብሎ በነበረው ሰላማዊ ሰልፍ ብዙ ነገር ተንጸባርቋል። በመሰረቱ የድጋፍ ብቻ ሳይሆን እንደውም ይሄ ተቃውሞ አይነት የተለወጠበት ሁኔታ ነው የነበረው። አቶ ልደቱ እንዳነሱት በአማራ ክልል ለምሳሌ የአማራ ክልል መሪዎች ሳይቀሩ የአማራ ሕዝብ ለሚጠላው እንዲህ ነው፣ ለሚወደው እንዲህ ነው፣ ቁጣ ያዘለ ለውጭ ጠላት የሚያስተላልፉት መልእክት የሚመስል ነው የነበረው። ጠቅላይ ሚኒስትር አብይ ራሳቸው ወጣቶች ጸጉረ ልውጥን ተከታተሉ የሚል አነጋገር ሰንዝረዋል። እንግዲህ በዛ ስሜት ሊደግፋቸው የተነሳውን ህዝብ ሊደግፋቸው የተነሳውን ወጣት በአንዳንድ ቦታዎች ጸጉረ ልውጥን ተከታተሉ የሚሉ ላንስተዋል። እንግዲህ ጸጉረ ልውጥ የሚለው ቃል በደርግ ጊዜ የኖርን ሰዎች ምን አይነት አንደምታ እንደነበረው ጠንቀን እናውቃለን። በጸጉረ ልውጥ ስም ብዙ ሰዎች ታስረዋል፣ ተገድለዋል። ደግሞ ወጣቶችን ለይቶ አንድ የህብረተሰብ ክፍልን ለይቶ ተከታተሉ ማለት የፖሊሶች ስራ የጸጥታ ኃይሎች ስራ ምን ሊሆን ነው? እና አብሮ እንግዲህ ይህንን እያየን መልስ እንዲሰጥበት ነው። አሁን ወደ አቶ ገብሩ አስራት እመለሳለሁ።
እንግዲህ መጀመሪያ ያለብኝ ቅድም ከተጀመረው እንግዲህ አቋርጬው ነበር፣ እሱን እቀጥላለሁ። እንግዲህ ኢትዮጵያ ላለፉት 3 ዓመታት በቀውስ ስትታመስ ቆይታለች። ከዛ በኋላ ዶክተር አብይ ወደ ስልጣን ከመጡ በኋላ ሁኔታዎች ትንሽ ጋፕ ብለው ነበር። ያም ሆነ ግን አሁንም የሚያሳስቡ ብዙ ነገሮች ይታያሉ። ብዙ ነገሮች እንግዲህ 3ቱን ብቻ ልጥቀስ። አንድ፣ ኢህአዴግ ውስጥ አንድነት የለም። እንደ ፓርቲ አንድ ሆኖ እየሄደ አይደለም ያለው። በአሁኑ ጊዜ ህወሓት የራሱ አካሄድ አለው። አቤታዊ ዲሞክራሲን ነው የማስከተለው። ስለዚህ አሁን ዶክተር አብይ እየሄዱበት ያለው መንገድ እኩል አላምንበትም ብሎ በይፋ በግላጭ እየሄደ ያለ ድርጅት ነው። ቅድም እንደተጠቀሰው በብአዴን በኩልም ትንሽ ጽንፎችን የማራገብ ሁኔታ እንዳልሽው የታየ ነገር አለ። በደቡብ እንዲሁ ገና ሽምሽሮች ተደርገው የተረጋጋ አይመስለኝም በየደቡብ ፓርቲም በኩል። ስለዚህ ኢህአደግ እንግዲህ በእኛ ሀገር ፓርቲ መንግስትን ሙሉ በሙሉ የተቆጣጠረበት ሁኔታ ነው ያለው። ፓርቲው ህብረተሰቡንም የተቆጣጠረበት ሁኔታ ነበር። ገዢው ፓርቲ ሲታመም መንግስት ይታመማል፣ ህብረተሰቡም ይታመማል። በጣም አፋኝ ፓርቲ ስለነበር ማለት ነው። ትልቅ ችግር ነው ይሄ ደግሞ እንዲሁ በቀላሉ መታየት ያለበት አይመስለኝም። ሁለተኛ እነዚህ የህዝቦች ሰብአዊ መብት ጥሰቶች በጣም ከፍ ብለዋል። እንግዲህ አሁን በፊት እንደምናስታውሰው በኦሮሚያና በሶማሌ መካከል ላይ የተደረገው ግጭት 1 ሚሊዮን ህዝብ ተፈናቅሏል። በሌሎችም በአማራ የትግራይ ተወላጆች ከ10000 ከ12000 በላይ ተፈናቅለዋል። በቤንሻንጉል የአማራ ተወላጆች አሁንም እየተፈናቀሉ ነው። በኦሮሚያ የአማራ ተወላጆች እየተፈናቀሉ ነው። በደቡብ የኦሮሚያ ተወላጆች እየተፈናቀሉ አሁንም። በጣም ትልቁ የሚባለው ደግሞ ይሄ በጌዲዮና በጉጂ መካከል የተደረገው 800000 ህዝብን ያፈናቀለ። እነዚህ ከፍተኛ ሰው ቀውሶች ናቸው። ዝም ብለን ማየትም መስማትም ያለብን አይመስለኝም። ሶስተኛው ነገር ፖለቲካው ህዝቡ ካነሳው ጥያቄ እያፈነገጠ ነው። ቅድም ልደቱ ያነሳው ነገር አለ። የህዝቡ ጥያቄ መሰረታዊ የሰብአዊ መብት ጥያቄዎች፣ መሰረታዊ የዲሞክራሲያዊ መብቶች፣ የፍትህ ጥያቄዎች፣ የስራ አጥነት ጥያቄዎች፣ መሰረታዊ ነገሮች ተነስተዋል ከአሁን በፊት። እነዚህ ገና ለነዚህ የሚሆን መስ ሳይበጅ የተካረረ ፖለቲካ ነው በሁሉም እየተካሄደ ያለው። በትግራይ የተካረረው ህወሓት መደበቅ ያላደርግ እየፈለገ ያለው የትግራይ ብሔርተኝነትን አንስቶ ነው። በአማራ ክልልም ገዢውም ይሁን ሌሎቹ ያነሱት ያሉ ይሄ የተካረረ ፖለቲካ ነው። በኦሮሚያም ቅድም ያነሳሽ ሆነ ግን ሌሎችም ጉዳይ ይሄ ትልቅ ቦታ እየተሰጠው ነው ያለው እና ይሄ ጉዳይ አገራችንን ወዴት ሊወስዳት ነው? እንዲሁ እያየን ችግር ውስጥ እንዳንገባም ትልቅ ጥንቃቄ የሚያስፈልገው ነው። ከእንግዲህ እስቲ ቆም ብለን እነዚህ መሰረታዊ ነገሮች አይተን የሀገራችን መፍትሄ ጋራ እይታና የጋራ ፍኖተ ካርታ የሚኖርበት ሁኔታ ላይ መወያየት አለብን ይመስለኛል።
ዶክተር መሐሪ
እንደተባለው እንግዲህ ባለፉት 3 ወራት ሰላም ተፈጥሯል፣ መረጋጋት መጥቷል ሲባል ከአዲስ አበባና አካባቢው አንጻር እየታየ ነው እየመሰለኝ ያለው። ምክንያቱም ከሶስት ወር በፊት አዲስ አበባ በ4ና በ5 ማዕዘን ተከባ ነበር ስትናጥ የነበረችውና ግጭትና አለመረጋጋቱ ከአዲስ አበባ ራቅ ሲል ብዙ ጊዜ ሰው የእፎይታ አይነት ስሜት የያዘ ይመስላል እንጂ ይሄ አሁን ያለንበት ሰላም አስተማማኝ ሰላም አይመስለኝም። ሁለቱም ተወያዮች እንደገለጹት በተለያዩ ሀገሪቱ አቅጣጫዎች የህዝብ መፈናቀልና ግጭት አለ። ቀደም ብሎ በ3 አመቱ ጊዜ ውስጥ ግጭት ያልነበረባቸው እንደ ደቡብ ክልል አይነቶቹ አሁን አዲስ የግጭት መናኸሪያ ሆነዋል። የኦሮሚያና የጌዲዮ ያለው እንዳለ ነው። ቤንሻንጉል አካባቢም ተመሳሳይ ግጭት ነበር። አማራ ክልል የትግራይ ተወላጆች የሚያጋጥማቸውም ነገር ብዙ ጊዜ ሚዲያዎች ስለማይዘግቡት ነው እንጂ ያም አካባቢ የመጨናነቅ ነገር ያለ ጉዳይ ነው። አሁን ደግሞ ይሄ በኦሮሚያ አካባቢ ያለ ነገር የኦነግ እየተስፋፋ መምጣት እሱም ወደ ግጭት ማምራቱ የሚቀር አይመስልም። ስለዚህ በአጠቃላይ ሲታይ ከሰላም አንጻር ችግሮቹ አሁንም እንዳሉ ነው። እንደተባለው ኢህአዴግም በውስጡ ምንም እንኳን አስሬ የአመለካከት አንድነት ይዘን ወጥተናል ከእንግዲህ በኋላ ተባብረን እንሰራለን እያሉ በየመድረኩ ሊነግሩን ቢሞክሩም አሁን ግን ገሀድ በወጣ መልኩ የተለያየ አመለካከት እንዳላቸው ብቻ ሳይሆን በጣም የወረደና የመበሻሸቅ አይነት ነገር የገቡ አይነት ነው የሚመስለው። ቅድም አቶ ገብሩ እንደገለጸው ፓርቲ ብቻ ሳይሆን ገዢ ፓርቲም ስለነበረ ፓርቲና መንግስትም የተተረማመሰ ስለነበረ በክልል መንግስታትም አካባቢ ይሄ የእነሱ ልዩነት ሰፊ ኢምፓክት ነው እየፈጠረ ያለው። ማን እንደሚመስለኝ ይሄ ጉዳይ ከቁጥጥር ውጭ ሳይወጣ እስካሁን ጠቅላይ ሚኒስትሩ ብዙ ቦታ ሄደዋል፣ ብዙ ጉብኝት አካሂደዋል፣ ብዙ የህብረተሰብ ክፍል አነጋግረዋል። የተቃዋሚ ፓርቲ የተፎካካሪ ፓርቲ አባላትን ግን ከራት ግንጃ ውጭ እንዲሉ የታሰበበትና ጊዜ የሚወስድ የሰከነ ውይይት የተካሄደ አይመስለኝም። አገር ውስጥ የነበሩ ተፎካካሪዎች አሉ፣ ከውጭም በግንጃ የገቡ ተፎካካሪዎች አሉ። ስለዚህ ቶሎ ከነሱ ጋር ቁጭ ተብሎ ውይይት መደረግ፣ አቅጣጫዎች ማመላከትና በኃላፊነት ስሜት አገሪቱን በተረጋጋና ሳንንገራገጭ የምንሻገርበት መንገድ ካልተፈለገ በቀር ሁኔታው ከቁጥጥር ውጭ የመሄድ እድልም ያለው ይመስላል። ዘንዳልችው የደብረ ማርቆስ ያጋጠመውን ጉዳይ እንዲሁ የስርዓት አልበኝነት ምልክት ነው የሚመስለኝ። አንድ ነባር የብአዴን ባለስልጣን አሉ ተብሎ ወደ ማሰርና ወደ መደብደብ ለመሄድ ነው የተፈለገው እና ከዚህ በላይ ስርዓት አልበኝነት አለ አይመስለኝም። ዶክተር አብይም ብዙ ጥሩ ነገር የሚሰሩትን ያህል አልፎ አልፎ ደግሞ የሚሰሩ ስህተቶች እርግጥ ስለ ጥሩ ነገራቸው ብዙ ስለሚነገር ያ በማይነገሩበት ነገር ብንናገር ነው ጥሩ የሚሆነው። ቅድም ያነሳሽው ወጣቶችን ጽጉረ ልውጥ ሰዎች ተከታተሉ የሚለው መልእክት ውጤቷ ተገኛ ነው። አንደኛ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር የመስራት መብት አለው ብለው በተከራከሩበት አንደበት ጽጉረ ልውጥ ማለት ከዋናው ቦታ ወጥቶ የሚሄድ ነው፣ ስለዚህ ጽጉረ ልውጥነት አይቀርም ማለት ነው እንደዚህ አይነት መብት ባለበት ሁኔታ። ሁለተኛ ለጸጥታ ኃይሎች አስፈላጊ ክትትል አድርጉ እንደማለት፣ ጉዳዩም አስፈላጊ ከሆነ በዛ መልኩ ለወጣቶች እርምጃ ውሰዱ ማለት፣ የደብረ ማርቆሱም እርምጃ ከዚህ መልእክት ጋር ተነጻጽሮና ተያይዞ መታየት ያለበት ነው የሚመስለኝ። እና ወደ ስርዓት አልበኝነትና ወደ ቪጅላንት አይነት አሰራር እንዳያስገባን፣ የጸጥታ ችግሮች ካሉብን በጸጥታ ኃይሎች ብቻ የምንከታተልበትና የምንቆጣጠርበት መንገድ እንዲፈጠር መግለጽና መምከር ይገባል እንጂ ወጣቱን ባገኘኸው አስፈላጊውን ክትትልና እርምጃ ውሰድ የሚባል ከሆነ ወደ ደርግ ስርዓት እንዳይወስደን በጣም የሚያሰጋ ነገር ነው የሚመስለኝ። እና በዚህ አንጻር ቶሎ ቁጭ ብሎ መምከር መወያየት የሚያስፈልግ ይመስለኛል።
ለዚህ ነው እንግዲህ እነዚህን ነጥቦች በአሁኑ ጊዜ ኢፎሪያ ነው ያለው፣ ደስታ ነው ያለው፣ ጥሩ ጥሩ ነገር ነው የሚነገረው። ስለ ጥሩ ነገር አድምቆ ማቅረቡ በጣም ጥሩ ነው። ህሊና ያላቸው ሰዎችና ጋዜጠኞች፣ ምሁራን ተግባር ደግሞ የጎደለውስ ምንድን ነው ብሎ ህዝቡ እንዲያየው ማድረግ ነው። እና ለዚህ ነው ጥያቄውን ያነሳሁት። አቶ ልደቱ፣
አሁን እንግዲህ ምንድን ነው አጠቃላይ አሁን መታወቅ ያለበት፣ አሁን ሁለቱም ተወያዮች እኔንም ጨምሮ አንዳንድ ትችቶች፣ ስጋቶች እንዳሉ እያቀረብን ነው። አንዱ ግምት ውስጥ መግባት ያለበት ይሄን የምናቀርበው አሁን የተፈጠረውን የህዝብ ስሜት፣ የለውጥ ስሜት፣ የለውጥ ፍላጎት ለመጉዳት እንዳልሆነ መታሰብ አለበት። ትችት ካልቀረበ፣ ጥንቃቄ እንዲደረግ እንዲህ አይነት ሀሳብ ካልተጠቆመ፣ ስጋቶች ካልተጠቆሙ ሄዶ ሄዶ ችግር ይገጥመዋል ከሚል ስጋት ነው ከጉጉት መሆኑ መታወቅ አለበት። አንዱ ይሄ ነው። ሁለተኛው መሰረታዊ ነገር ምንድን ነው? እንደዚህ አይነት የለውጥ ሂደት ውስጥ ከገባን ለውጡን በምን መልኩ ነው ማካሄድ ያለብን? በአንድ በኩል ለውጡንስ ማካሄድ ያለበት ማን ነው የሚሉት ሁለት ጥያቄዎች መሰረታዊ ናቸው። ይህን መመለስ ስላልቻል ይመስለኛል አሁን እንዲህ አይነት ችግር ውስጥ እየገባን ያለ ነው። አንደኛው ነገር ለውጡ መካሄድ ያለበት በእኔ እምነት በሰለጠነ መንገድ፣ በሰላማዊ መንገድ፣ በዲሞክራሲያዊ መንገድ፣ በውይይትና በድርድር ነው። አሁን ግን አብዮታዊና ዘመቻዊ መሰል ጉዳዮች አገሪቱን ትንሽ እያጠቋት ይመስላሉ። በተለይ የፖለቲካ ድርጅቶችና መሪዎች ከዚህ ነገር ርቀው ተከን ብለው ሁኔታውን በውይይትና በምክክር ብቻ በድርድር ብቻ የመፍታት አቅጣጫ ውስጥ መግባት አለብን። ሁለተኛው ማን ነው ይሄን ማድረግ ያለበት የሚለውም መመለስ አለበት። አሁን ኢህአዴግ ብቻውን ነው ይሄን ነገር እያደረገ ያለው። ተጨባጭ የሆነ ነገር ውስጥ አልተገባም። ሌሎቹም የዚህ ሂደት ተጋሪዎች እንዲሆኑ ቅድም እንደተነገረው ተቃዋሚ ፓርቲዎች ራትም ከሌሎች የህብረተሰብ ክፍሎች ጋር አብረን ተጋበዝን እንጂ እንደ ተቃዋሚ ጎራ እስካሁን ድረስ ከዶክተር አብይ ጋር የተደረገ ግንኙነትም ንግግርም የለም። ይሄ ችግር መፈታት ካለበት ከዚህ በኋላ አሳታፊ መሆን አለበት። ሁሉም የህብረተሰብ ክፍል ወኪሎች ተሳታፊ የሚሆኑበት ተቋማዊና ህጋዊ ይዘት መፈጠር አለበት። ኢህአዴግ ብቻውን እፈጥረዋለሁ ካለ የትም አይደርስም። አሁን እንደምናየው ዶክተር አብይ የኢህአዴግም ሊቀመንበር የመንግስትም ጠቅላይ ሚኒስትር የተቃዋሚው ጎራ መሪም ሆነው ሊቀጥሉ አይችሉም። እንደዚህ አይነት ሁኔታ አሁን እየታየ ያለ አሁን ያለውን የለውጥ ሂደት የሚደግፍን አስተሳሰብ ብቻ ሳይሆን እሚተች አስተሳሰብንም ማቅረብ አለባቸው። ከዛ ነው ህዝብና ሀገር የሚጠቀመው ብዬ አምናለሁ።
እንግዲህ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ፣ አቶ ገብሩ አስራት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።